Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ጉዞ የእናንተን የወደፊት ኑሮና ለመጪው አንድ ዓመት የሀገሪቱን ምጣኔ ሀብት እንገመግማለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሕዝብ ተወካዮች ምክር ቤት የሰጡት ማብራሪያ ምጣኔው መልካም ሁኔታ ላይ አለ የሚል መልእክት ነው ያስተላለፈው።
በዘንድሮ ዓመት በሚገርም ሁኔታ የእኛ ግመታና የአይኤምኤፍ ግመታ የተስማማበት ወይም የተቀራረበት ሁኔታ እንዳለ ለማየት ሞክረናል።
በአዲስ አበባ የሚኖሩና የሚሰሩ የምጣኔ ሀብት ባለሙያን ለትንተና ጋብዘናል።
የገንዘብ ሚኒስትሩ ተመሳሳይ ጥያቄ ቀርቦ በሚመለስበት ጊዜ እንደውም በተለይ በነዳጅ አካባቢ የነበረው የዋጋ በዓለም ደረጃ የዋጋ መቀነስ መንግስትን ድርቁን ለመታገድ ካገዙት አንዱ እንደሆነ ሲነገር ሰምቻለሁ።
ዶክተር ደምስ ጫን ያለው የግል የምጣኔ ሀብት አማካሪ ናቸው ትንተናውን የሚሰጡን።
ሰሞኑን በማህበረሰብ የመገናኛ ብዙሃን ሰዎችን ሲያነጋግር የቆየው የቀድሞ የአንድነት ፓርቲ ሊቀመንበር ሀብታሙ አያሌው ለሕክምና ወደ ውጭ ሀገር እንዲሄድ ላቀረበው አቤቱታ ጠቅላይ ፍርድ ቤቱ ዳኛ ባለመሟላቱ እንዳልወሰን አስታውቋል።
የዳኝነት አካሉ ለዜጎች ፍትህ መስጠት ካለበት በማናቸውም ጊዜና ሁኔታ ተሟልቶ መገኘት አለበት።
ጠበቃው አቶ አመሃ መኮንን የሰጡት ማብራሪያ ነው። ኬንያ ዝቅተኛ ገቢ ላላቸው ዜጎች የኤሌክትሪክ ኃይል ለማዳረስ የያዘችውን ጥረት የሚዳስስ ዘገባም ይዘናል።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በአዳማ ከተማ በደረሰው ከፍተኛ የጎርፍ አደጋ የተፈናቃዮች ቁጥር 4500 መድረሱ ተነገረ። የአሜሪካ ድምጽ ያነጋገራቸው የከተማው ነዋሪዎች በጎርፍ አደጋው ከቤት ንብረታቸው ተፈናቅለው መጠለያ ማጣታቸውን ገልጸዋል። በአሁኑ ሰዓት ዘመድ ያለው በየዘመዱና ጓደኛው ቤት እየተጠለለ መሆኑን ተናግረው መጠጊያ የሌላቸው ግን እዛው ጎርፉ ላይ ለማደር መገደዳቸውን ይናገራሉ። በአሁኑ ሰዓትም በቂ እርዳታ እየተሰጣቸው እንዳልሆነ ጠቁመው ቀድሞውኑ በከተማው በቂ የጎርፍ ማስተላለፍ ቱቦ ቢሰራ ኖሮ ከእንዲህ ያለ አደጋ ሊተርፉ ይችሉ እንደነበር አስረድተዋል። የአዳማ ከተማ የኮሚኒኬሽን ቢሮ ኃላፊ አቶ ሀቢብ ቃሲም ስለ ጉዳዩ ተጠይቀው አደጋው በተፈጥሮ የመጣ እንደሆነ ገልጸው በአሁኑ ሰዓት የተፈናቀሉትን ወደ 4500 ሰዎች ለመርዳት 3 ጣቢያዎች አቋቁመው እየተንቀሳቀሱ እንደሆነ ገልጸዋል። በሌላ በኩል የዘጠኝ ወር እርጉዝ መሆኗን የገለጸች ወይዘሮ ቢሊሱማ ሁሴን ቤቷ በጎርፍ በመጠረጉና መጠለያ ባለማግኘቷ ዛፍ ስር ማደሯን ገልጻልናለች። በትናንትናው ዕለት 2 የጎዳና ተዳዳሪዎች በጎርፍ መወሰዳቸውን ነዋሪዎቹ መናገራቸውን መዘገባችን ይታወሳል። ከህገ ወጥ የሰዎች ዝውውር ጋር በተያያዘ እጃቸው እንዳለበት የተጠረጠሩ 25 ኤርትራውያንና 12 ኢትዮጵያውያን ጣሊያን ውስጥ በተካሄደ አሰሳ በቁጥጥር ስር መዋላቸው ተገለጸ። የጣሊያን የሀገር ውስጥ ጉዳዮች ሚኒስቴር በትዊተር ገጹ ላይ ባሰፈረው መልእክት በህገ ወጥ መንገድ የሰዎች ዝውውር ላይ ይሰራ የነበረ አደገኛ የወንጀለኞች መረብ ከስራ ውጭ ሆኗል ብሏል። ሰዎቹ የታሰሩትም ሮም ከተማ ውስጥ በተካሄደ አሰሳ ሲሆን አሰሳው የተካሄደው በ2014 ዓ.ም ከህገ ወጥ የሰዎች ዝውውር ጋራ በተያያዘ ሲሲሊ ውስጥ በቁጥጥር ስር የዋለው የ32 ዓመቱ ኤርትራዊ ለፖሊስ በሰጠው መረጃ መሰረት መሆኑን የጣሊያን ፖሊስ አስታውቋል። ከፖሊስ ጋር ለመተባበር የወሰንኩበት ምክንያት በጣም ከፍተኛ ቁጥር ያላቸው ሰዎች በጉዞ በመሞታቸው ነው ሲል ቃሉን ለፖሊስ ሰጥቷል። በተጨማሪም ግለሰቡ በብዙ ሺዎች የሚቆጠሩ ሰዎች ይህን የሜዲተራንያን ባህር ለማሻገር በሚካሄድ አደገኛ ጉዞ ይሞታሉ። እነዚህ ደግሞ ከጠቅላላው በህገ ወጥ የሰዎች ዝውውር ሂደት ከሚሞቱት የተወሰነው ቁጥር ነው ብሏል። የጣሊያን ባለስልጣናት ለመጀመሪያ ጊዜ በህገ ወጥ በሰሜን አፍሪካ ጣሊያንና ሌሎች የአውሮፓ ሀገሮች ላይ የሰዎች ዝውውር ላይ የሚሰሩ ሰዎች ዝርዝር መረጃ ለማግኘት መቻሉን አስታውቋል። በመጨረሻም ሶማሊያ ዋና ከተማ መቋዲሾ ውስጥ አንድ ተጠርጣሪ ጽንፈኛ አልሸባብ ገበያ ውስጥ የእጅ ቦምብ ወርውሮ 9 ሲቪሎች መቁሰላቸውን የሀገሪቱ ባለስልጣናት ተናግረዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያን የ2008-2009 ዓመታዊ ሀገራዊ ምጣኔ ሀብት እድገትን በተመለከተ በመንግስታቸውና በዓለም የገንዘብ ድርጅት IMF መካከል የተቀራረበ ትንበያ መኖሩን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ኤርትራን በተመለከተም መንግስታቸው ለውይይት የከፈተው በር አሁንም አልተዘጋም ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል።
የኢትዮጵያ የኢኮኖሚ እድገት ትንበያ መንግስትንና ዓለም አቀፍ ተቋማትን በአሃዝ ሲከፋፍል ሲለያይ የሚታይ ነው። ከአስር ዓመታት በላይ ለሆነ ጊዜ ከፍተኛ እድገት መመዝገቡን የሚቀበሉት ዓለም አቀፍ ተቋማት ከትንበያ አንጻር ግን የየራሳቸውን አሃዞች መጥቀሳቸው የተለመደ የሚጠበቅ ሆኖ ቆይቷል። ዘንድሮ ግን ያውም በድርቁ ዓመት ተቀራርበናል ይላሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ። የህዝብ ተወካዮች ምክር ቤት የቀጣዩን ዓመት የፌዴራል መንግስት በጀት ባጸደቀበት ስብሰባ ላይ የተገኙት ጠቅላይ ሚኒስትሩ የኢኮኖሚ እድገቱ መቀጠሉን አስረድተዋል። ከዓለም አቀፉ የገንዘብ ድርጅት IMF የመጣ ቡድን የ2008 የአገሪቱ ኢኮኖሚ አፈጻጸም ምን እንደሚመስል መገምገሙን ጠቅላይ ሚኒስትሩ አስታውሰዋል። ድርቁ በኢኮኖሚው ላይ ያሳደረውን ተጽዕኖ ማጥናቱንም ጠቅሰዋል። ይሄው የIMF ቡድን የግምገማውን ውጤት እንዳሳወቃቸውም ተናግረዋል። ከዚህ በመነሳትም የኛና የነሱ ግምት የተቀራረበ መሆኑን ተረድተናል ነው ያሉት።
የተከበረው ምክር ቤት እንደሚያውቀው እኛና የIMF ግምታ በአብዛኛው ጊዜያት ተጣጥሞ የማያውቅ ቢሆንም በዘንድሮ ዓመት በሚገርም ሁኔታ የኛ ግምታና የIMF ግምታ የተስማማበት ወይም የተቀራረበት ሁኔታ እንዳለ ለማየት ሞክረናል። ይሄ የሆነበት ዋናው ምክንያት በዘንድሮ ዓመት ከፍተኛ የሚባል የድርቅ ተግዳሮት አጋጥሞናል። ከኤልኒኖ ክስተት ጋር የተያያዘው ይሄ ድርቅ በግብርና ልማታችን ላይ ሊያመጣው የሚችለው ተጽዕኖ እንደዚሁ ተገምግሟል። IMF ገምግሞታል። ከሁሉ በላይ ግን በዘንድሮ ዓመት አፈጻጸማችን የኢንዱስትሪ ዘርፍና የአገልግሎት ዘርፍ በጣምራ የ7% እድገት ማስመዝገባቸውን IMF ራሱ በሪፖርቱ ላይ አስቀምጧል። ይሄ ብዙ ጊዜ ተጣጥመን የማናውቀው ጉዳይ ቢሆንም በዘንድሮ ዓመት እኛ የገመት ነው እና IMF የገመተው ተቀራራቢ መሆኑን ለማየት ችለናል። ይሄ 7% እድገት በራሱ በብዙ አገሮች ፈጣን እድገት ተብሎ የሚወሰድ ነው፣ የግብርና ዘርፉ ሳይጨምር ማለት ነው።
በኢንዱስትሪና በአገልግሎት ዘርፎች የ7% እድገት ማረጋገጥ መቻሉ በትክክለኛው መንገድ ላይ እንዳለን ያሳያል ሲሉም ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ እንዳሉት ድርቁ ከፍተኛ ተጽዕኖ የሚያሳድረው በግብርናው ዘርፍ ላይ ነው። በዚህም መሰረት ባለፈው ክረምት የተመረተው ምርት ከቀደመው ዓመት የተወሰነ ቅናሽ እንዳሳየ ሁላችንም ተስማምተናል ብለዋል። የበልግ ወቅት ምርት ግን የ7% እድገት ማሳየቱን ጠቅሰዋል። በድምር ውጤትም ግብርናው የ3% እድገት ማሳየቱን ገልጸዋል። የሁሉም ዘርፎች ድምር ውጤት የሆነው የአገሪቱ ኢኮኖሚም ከፍተኛ እድገት ማስመዝገቡን ነው አቶ ኃይለማርያም ያብራሩት።
በድምር ውጤት ኢኮኖሚያችን ከ8.5% በላይ ሊያድግ እንደሚችል ማየት ተችሏል። ይህ ተግዳሮቶች ቢኖርም ነገር ግን አገራችን ያላትን መልካም አጋጣሚ በሰፊው በመጠቀማችን ከ5% በላይ ሄዶ የማያውቀው የኢንዱስትሪና የአገልግሎት ዘርፍ ድምር ውጤት በዘንድሮ ዓመት 7% እና በዛ ደረጃ አድጓል። ስለዚህ ይሄ ከፍተኛ ውጤት ነው ተብሎ ሊወሰድ የሚችል ነው።
ጠቅላይ ሚኒስትሩ በምክር ቤቱ ቆይታቸው ከአባላት ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። በዚህም መሰረት በቅርቡ በጾረና ግንባር የተፈጠረውን ግጭት የጀመረው የኤርትራ መንግስት ነው ብለዋል። ለዚህ መነሻውም የተባበሩት መንግስታት ድርጅት የሰብአዊ መብት አጣሪ ኮሚሽን ያወጣውና የኤርትራ መሪዎች በሰው ዘር ላይ ወንጀል መፈጸማቸውን የሚገልጸው ሪፖርት መሆኑን አመልክተዋል።
ኢትዮጵያና ኤርትራ ተቆራቆሱ ብሎ የዓለም ህብረተሰብ አይኑንና ሀሳቡን ወደዚህ እንዲያዞር ለማድረግ ነበር ጥረት ያደረገው። እኛ ግን እሱ ባዘጋጀልን ወጥመድ መግባት አልፈለግንም። ያደረግነው ነገር ቢኖር መልስ የምትሰጠን አርፈ ቁጭ በል ብለን እዛ አሳርፈ ነው። ነገር ግን የተጋለጠው ነገር እንዲጋለጥ እንዲፋፋም ያደርጋል።
ይሄም ሆኖ መንግስታቸው በኤርትራ ላይ የሚከተለው ፖሊሲ አለመቀየሩን ለንግግርም ዝግጁ መሆናቸውን ነው ጠቅላይ ሚኒስትሩ ያስረዱት።
ስለዚህ ፖሊሲያችን በጣም ግልጽ ነው። አሁንም ቢሆን ይሄ የተናጋው መንግስት ቁጭ ብዬ እንነጋገራለሁ ካለ በራችን ክፍት ነው። ዋጋ ያለው ሰላም ስለሆነ ለሰላም ስንል የማንከፍለው መስዋዕትነት አይኖርም። ይህን ለማድረግ ዝግጁ ነው።
የህዝብ ተወካዮች ምክር ቤት በዚሁ ስብሰባው የቀረበለትን የ274 ቢሊዮን ብር የ2009 የፌዴራል መንግስት በጀት አጽድቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ ምጣኔ ሀብት እድገት ትንበያ ዙሪያ ሄኖክ ማምሻውን በስልክ ከአዲስ አበባ የምጣኔ ሀብት ባለሙያን አነጋግሯል።
በጣም ነው ማመሰግነው ዶክተር ደምስ ጫን ያለው በግል የምጣኔ ሀብት አማካሪ። በዛሬው ዝግጅታችን የምንወያየው የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለህዝብ ተወካዮች ምክር ቤት በተለይ በምጣኔ ሀብት ዙሪያ ያደረጉትን ንግግር አስመልክቶ ነው። ቀዳሚው የሚሆነው አጠቃላይ የሆነውን የምጣኔ ሀብት እድገት ነው። ጠቅላይ ሚኒስትሩ የአገሪቱ ምጣኔ ሀብት በድርቁ ክፉኛ እንዳልተጎዳ ገልጸዋል።
በዘንድሮ ዓመት በሚገርም ሁኔታ የእኛ ግመታና የአይኤምኤፍ ግመታ የተስማማበት ወይም የተቀራረበት ሁኔታ እንዳለ ለማየት ሞክረናል። ይሄ የሆነበት ዋናው ምክንያት በዘንድሮ ዓመት ከፍተኛ የሚባል የድርቅ ተግዳሮት አጋጥሞናል። ከኤልኒኖ ክስተት ጋር የተያያዘው ይሄ ድርቅ በግብርና ልማታችን ላይ ሊያመጣው የሚችለው ተጽዕኖም እንደዚሁ ተገምግሟል። አይኤምኤፍም ገምግሞታል። ከሁሉ በላይ ግን በዘንድሮ ዓመት አፈጻጸማችን የኢንዱስትሪ ዘርፍና የአገልግሎት ዘርፍ በጣምራ የ7% እድገት ማስመዝገባቸውን አይኤምኤፍ ራሱ በሪፖርቱ ላይ አስቀምጧል። ይሄ ብዙ ጊዜ ተጣጥመን የማናውቀው ጉዳይ ቢሆንም በዘንድሮ ዓመት እኛ የገመትነውና አይኤምኤፍ የገመተው ተቀራራቢ መሆኑን ለማየት ችለናል።
እስኪ የጠቅላይ ሚኒስትሩን አጠቃላይ የምጣኔ ሀብት ግምገማ፣ የመንግስታቸውን ግምገማ እንዴት ያዩታል?
እኔ ሪያሊስቲክ የሆነ ይመስለኛል አገላለጹ፣ አዳምጨዋለሁ። ትናንትም ደግሞ የገንዘብ ሚኒስትሩ አቶ አብዱልአዚዝ ከፓርላማው ጋር ያደረጉትን ውይይት አዳምጨዋለሁ። ስለዚህ እኔ በጠቅላል ስል ሪያሊስቲክ የሆነ አገላለጽ ይመስለኛል።
እውነታ ያለው ነው ሲሉ እንግዲህ ትንሽ ማብራራት የሚያስፈልገው ይመስለኛል። በሚያዝያ ወር የዓለም የገንዘብ ድርጅት አይኤምኤፍ የኢትዮጵያ ምጣኔ ሀብት በዚህ በመጪው አንድ ዓመት ውስጥ ወደ 4.5% ተቀዛቅዞ እንደሚቀጥል ነው የተነበየው። ለዚህም ምክንያቱ አንዱ ድርቁ ነው። ሁለተኛ ደግሞ በዓለም ደረጃ የሸቀጥ ዋጋ በመውረዱ ነው። ይሄ ጠቅላይ ሚኒስትሩ ካቀረቡት ጋር ሲታይ እንዴት ይመስሎታል እንደ ባለሙያ?
እኔ በዚህ ቁጥር ላይ እንኳን ኮንክሪት የሆነ በእጅ የገባ መረጃ የለም። ግን የዛሬ የጠቅላይ ሚኒስትሩ ንግግር ስላዳመጥኩ በሚቀጥለው ዓመት ግምት ላይ መንግስትም ሆነ አይኤምኤፍ ተመሳሳይ አድርገውት ማቁትን ተመሳሳይ ትንበያ እንዳላቸው ነው። ዛሬ እንደተረዳሁት ከጠቅላይ ሚኒስትሩ ንግግር ቁጥር አልተቀመጠም። ከሰማሁት ውስጥ
ቁጥር አልተቀመጠም። አንዱም ነገር ይሄ ነው። የዓለም የገንዘብ ድርጅት ግን ቁጥር አስቀምጧል፣ 4.5% ለሚቀጥለው አንድ አመት። እንዲያውም ከዛ ባለፈው አመት በ2017 እንደ አውሮፓውያን ዘመን አቆጣጠር በ7.5% ያድጋል የሚል ትንበያ ነው ያስቀመጠው። ግን ለዚህ ለቀጣዩ አንድ አመት 4.5% ነው አጠቃላይ እድገት።
ያው እንዳልኩ ነው፣ ይሄ ቁጥር በእጅ አልገባም። ግን ያለፉትን ተሞክሮች በምናይበት ጊዜ እንደው እኔም በወስደው በአብዛኛው ትክክል ሆኖ እየመጣ ያለው መንግስት የሚያስቀምጠው እና በኋላ ተመልሰው ዓለም ባንክም ሆነ አይኤምኤፍ እየተስማሙበት የሄደ ቁጥር ላይ ነው የደረሰ። እኔ በአሁኑ ጊዜ እስከማወቁ ድረስ ጠንከር ያለ አሰራርና ቲም ያለ ይመስለኛል። በብሔራዊ ባንኩም በለው በገንዘብ ሚኒስቴር እና በሴንትራል ስታቲስቲክስ ውስጥ። ስለዚህ ቁጥሩ ላይ ብዙ ባልነጋገርም ይሄ መንግስትም ቢሆን የሚላቸውና የሚያደርጋቸውን ብዙ ለመጠራጠር እኔ ይከብደኛል። ቁጥር በእጄ ባይገባም ዛሬም ጠቅላይ ሚኒስትሩ ሲናገሩ የሰማሁት ቁጥር አልተቀመጠም፣ ግን የሚቀጥለው አመት ትንበያ ላይ እንደ ተስማሙ ነው።
አጠቃላይ ነው የተናገሩት ጠቅላይ ሚኒስትሩ። ግን እንደ ሁኔታዎችን እንደ ምጣኔ ሀብት አማካሪ ባለሙያነቶት ሲገመግሙ ባለፉት 50 ዓመታት ታይቶ የማይታወቅ ድርቅ ነው የኢትዮጵያን ምጣኔ የመታው። በዓለም ደግሞ የሸቀጥ ገበያ አሽቆልቁሏል። ይህንን ሲመለከቱ በሀገሪቱ ምጣኔ ሀብት ላይ ተጽዕኖ ያሳድራል የሚል ግምገማ አሎት ወይስ አያሳድርም ነው የሚሉት?
ትናንት ምናልባት ተከታትላችሁት ከሆነ የገንዘብ ሚኒስትሩ ተመሳሳይ ጥያቄ ቀርቦ በሚመለስበት ጊዜ እንደ በተለይ በነዳጅ አካባቢ የነበረው የዋጋ በዓለም ደረጃ የዋጋ መቀነስ መንግስትን ድርቁን ለመታገድ ካገዙት አንዱ እንደሆነ ሲነገር ሰምቻለሁ። በአጠቃላይ ትናንትም ዛሬም የምሰማው አንደኛ ፖዚቲቭ ነው። አሁን አይኤምኤፍም ያስቀመጠው ቁጥር እኮ የሚያሳየን እድገት አለ ነው። የእድገቱ መጠን ይቀንስ ይሆናል እንጂ ኢትዮጵያ አሁንም በቀጣይ እድገት ታስመዘግባለች እኮ ነው አይደል እንዴ? ቁጥሩን ስናየው
ንክ ነው 4.5% እድገት ታስመዘግባለች ነው የሚለው ነው።
በሁለተኛ ደረጃ ካለው ችግር አንጻር ዛሬ የሰማሁት እንደውም ይሄ አመት ነው እንጂ አስቸጋሪ የነበረው ይሄንንም አመት ያው እንደሰማኸው በዶላር እስከ 800 ሚሊዮን ዶላር ወይም በብር እስከ 16 ቢሊዮን ብር ኢትዮጵያ ለሌሎች ልማት ልታውለው የምችለውን ብር ለዚህ ልትታደግበት አውጥታ በዓለም ዙሪያ ሁሉ ማንም ከዓለም ባንክ አይኤምኤፍም ጨምሮ ሌሎችም አክኖሎጂ ያደረጉ ስራ እንደተሰራ ነው። እዚህ ላይ በትክክልም መስማማት ያለብን ከዛሬ አመት ተመሳሳይ እንዲሁ ከእናንተም ከሌሎችም ኢንተርናሽናል ሬዲዮ ጣቢያ ውስጥ ጥያቄ ቀርቦልኝ እነኒህ ውስጥ ይቀንሳል እንጂ ይኖራል። ሁለተኛ ደግሞ እስካሁን የተሰሩ ስራዎች ውጤት አሳይቷል አያሳዩ መፈተኛ ነው የሚለውን እኔም ተናግረው ነበር። ሪሊ ያን ፈተና እንደታለፈ ነው ዛሬም እና ዛሬ ብቻ ሳይሆን ቀደም ሲልም እየሰማ ለመጣ ነው።
ዶክተር ደምስ ጫን ያለው በኢትዮጵያ የአጠቃላይ የምጣኔ ሀብት እድገት ዙሪያ የሰጡንን ማብራሪያ ነው የተከታተላችሁት። የህዝብ ተወካዮች ምክር ቤት ለመጪው አመት የ247 ቢሊዮን ብር የፌዴራል መንግስት በጀት መድቧል። በዚህ ዙሪያ በነገው ዝግጅታችን ዝርዝር ማብራሪያ ይሰጡናል። እንድትከታተሉንም እንጋብዛለን።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
Swimming. All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta!
Cuenta!
Mama!
የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌው ለሕክምና ወደ ውጭ ሀገር እንዲሄድ ላቀረበው አቤቱታ ጠቅላይ ፍርድ ቤቱ ዳኛ ባለመሟላቱ እንዳልወሰነ አስታውቋል። በአቃቤ ሕግና በነ አቶ ሀብታሙ አያሌው መካከል ባለው ክርክር ውሳኔ ለመስጠት ለአምስተኛ ጊዜ ቀጠሮ ሰጥቷል። ዝርዝሩን መለስካቸው አመሃ ከአዲስ አበባ አድርሶናል።
የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ለሕክምና ወደ ውጭ አገር ለመሄድ ያቀረበው አቤቱታ ዛሬም መልስ አላገኘም። በጽኑ የታመመው አቶ ሀብታሙ በሐኪም ወደ ውጭ ሀገር ሄዶ እንዲታከም ቢታዘዝም ጠቅላይ ፍርድ ቤቱ የጣለበት ከሀገር የመውጣት እግድ ይህን ሊያደርግ አላስቻለውም። ፍርድ ቤቱ ቀደም ሲል ባዘዘው መሠረት አቶ ሀብታሙ አሁን ያጋጠመውን የጤና ችግር በሀገር ውስጥ በሚሰጥ ሕክምና መፍትሄ ሊያገኝ እንደማይችልና በግድ ሕክምናውን ለማግኘት ወደ ውጭ ሀገር መሄድ እንዳለበት የሚያረጋግጥ የሐኪም ማስረጃም ትናንት ማስገባቱን ጠበቃው አቶ አማሃ መኮንን አስረድተዋል። ይሁንና ፍርድ ቤቱ ዛሬ በዋለው ችሎት ዳኛ ባለመሟላቱ ለአቤቱታው መልስ ሊሰጥ እንደማይችል ገልጿል። ስለሚቀጥለው ቀጠሮም ፍርድ ቤቱ የሰጠውን ትዕዛዝ አቶ አምሃ በይበልጥ አብራርተዋል።
ሐሙስ ዕለት ምናልባት ወይም በጽህፈት ቤት ተከታተሉ የሚል ነገር ነበረ የተነገረን። ነገር ግን ይሄ በጽህፈት ቤት ተከታተሉ የሚለው ነገር እርግጠኛ አይደለም። በእርግጠኝነት መቼ መቅረብ እንዳለብን ይነገረን በሚል ጠይቀናል። በኋላ ላይ ያው ሐሙስ ዕለት በጽህፈት ቤት ተከታተሉ ነው እንግዲህ። እሱም ላይ ተሟልተን ውሳኔ የምንሰጥ ከሆነ የሚል ነገር ነው የተነገረው። ስለዚህ እንግዲህ የምንጠብቀው የምናደርገው ሐሙስ ዕለት እንቀርባለን። አሁንም ፍርድ ቤቱ ውሳኔ መስጠት የሚችል ከሆነ ውሳኔ ይሰጥበታል፣ የማይችል ደግሞ ከሆነ እንግዲህ የሚባለውን ለመስማት ነው።
ዳኛ አልተሟላም በሚል ምክንያት ዜጎች የሚጠብቁት ፍትህ መጓተት እንደሌለበት የሚያስረዱት አቶ አምሃ ብዙ ባለሙያዎችንም ያማረረ ችግር እንደሆነ ተናግረዋል። በሁሉም የፍርድ ቤት ደረጃ ዳኛ አልተሟላም የሚለው ምክንያት እየተለመደና የዕለት ከዕለት ገጠመኝ እንደሆነ የገለጹት አቶ አመሃ ይህን ችግር መፍታት ያለበት መንግስት ነው ብለዋል።
የዳኝነት አካሉ ለዜጎች ፍትህ መስጠት ካለበት በማናቸውም ጊዜና ሁኔታ ተሟልቶ መገኘት አለበት። መንግስት ይህንን የማሟላት ኃላፊነት አለበት። እንደኔ እምነት ፍርድ ቤቱም ግዴታ አለበት ብዬ ነው የማስበው። ሰዎች አጥፍተዋል ተብለው ወይም ሌላ የመብት ጥያቄ አቅርበው ሌላ ቦታ አይደለም መሄድ የሚችሉት፣ ፍርድ ቤት ነው መሄድ የሚችሉት። ፍርድ ቤት በማናቸውም ጊዜ ፍርድ ለመስጠት በሚችልበት ሁኔታ ተሟልቶ መገኘት አለበት እንጂ ለባለ ጉዳይ ዳኛ አልተሟላም የሚለው ምክንያት እየተሰጠ እንዲቀበል እና ይህንኑ ተቀብሎ እንዲሄድ መጠየቅ አግባብ ነው ብዬ አላስብም። ይሄ በዚህ በሀብታሙ ጉዳይ ብቻ ሳይሆን በአጠቃላይ በፍትህ ስርዓት ውስጥ የሚታይ ሊቀረፍ ያልቻለ እና የተለመደ የመጣ ችግር ነው።
የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቃቢ ሕግና በቀድሞ አንድነት አመራር አባላት በአቶ ሀብታሙ አያሌውና በአቶ ዳንኤል ሽበሺ፣ በአረና አመራር አባል አቶ አብርሃ ደስታ፣ በሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም በአቶ አብርሃም ሰሎሞን መካከል ባለው ክርክር ላይም ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም ለአምስተኛ ጊዜ ቀጠሮ ቆርጧል። እንደዚሁም በሌላ መዝገብ ማለትም በአቃቢ ሕግና በኢንተርኔት አምደኞቹ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃንና አቤል ዋበላ መካከል ባለው ክርክር ላይም ውሳኔ አልሰጠም። ሁለቱንም መዝገቦች ለጥቅምት 11 ቀን 2009 ዓ.ም ቀጥሯቸዋል። ከበፈቃዱ ኃይሉ በስተቀር በሁለቱም የክስ መዝገቦች ስማቸው ቀደም ብሎ የተዘረዘረው ተከሳሾች የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት አቃቤ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰነበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ኃይሌ ሩትስ ነው። አሁን ወደ ጎረቤት ኬንያ እናልፋለን። ለኑሮ መሠረታዊና አስፈላጊ ነገሮችን በተለይም የመብራት ኃይል አቅርቦትን በሕጋዊ መንገድ ማዳረስ ለኬንያ በጣም አስቸጋሪ ሆኗል። በተለይም በርዕሰ ከተማዋ ናይሮቢና አካባቢዋ ያሉ ነዋሪዎች በርካሽ በሕገ ወጥ መንገድ የመብራት ኃይል መስመር መቀጠልንና መጠቀምን በሰፊው ለምደዋል። ሬል ኦቦዶር ከናይሮቢ ከተማ ዝቅተኛ ገቢ ያላቸው ሰዎች ከሚኖሩበት ኪቤራ ሰፈር ዝርዝሩን ልኳል። መስታወት አድርገው ይዛለች።
ኪቤራ ሰፈር ቀና ብለን ብንመለከት እንደ ሸረሪት ድር የተውሰበሰቡ የኤሌክትሪክ ማስተላለፊያ ገመዶችን እናያለን። አንዳንዶቹ በስራ ላይ ያልዋሉ የስልክ መስመሮች በእንጨትና በብረት ቋሚዎች ላይ ከግንባታ ጣሪያዎች ላይ ተገናኝተው መመልከት ብርቅ አይደለም። የኤሌክትሪክ ማስተላለፊያ ገመዶች በተለይ በአግባቡ ካልተዘረጉ ከፍተኛ ጉዳትን ሊያስከትሉ ይችላሉ። በእነዚህ የኤሌክትሪክ ገመዶች ምክንያት በሰዎች ላይ የሚደርሱ አደጋዎችና የቤቶች የቃጠሎ አደጋ የተለመደ ሆኗል በኪቤራ። የ21 ዓመቱ የከተማዋ ነዋሪ ኢፌ አኮሞ ሁለት ሰዎች በዚህ ወር በኤሌክትሪክ አደጋ እንደሞቱ በአይኑ መመልከቱን ይናገራል።
በጊዜው አንድ በደንብ በማላውቀው ሰፈር ውስጥ ነበርኩ። ብቻ ከነኚህ ሰፈሮች በአንድ ውስጥ ነው። በባዶ እግሬ ስለነበርኩ የመሬቱ እርጥበት ይሰማኝ ነበር። አበባ ተመለከትኩና ለመቅጠፍ ተጠጋሁ። እንደ መጥፎ አጋጣሚ ሆኖ ታዲያ እሳት ያለው የኤሌክትሪክ ገመድ ላይ እግሬ አረፈ። መንቀሳቀስ አልችልም ነበር። እህቴም እኔን ለማዳን ትሯሯጥ ተነሳች። እሷም ሳታስበው እንደኔው ለመቆም ተገደደች። እናም ከስፍራው ለመራቅ በመጣጣር ላይ ሳለን ለተከተሉት በርካታ ደቂቃዎች ግን አምሮዬ ከገጠመኝ ነገር እንዴት እንደምወጣ ማሰብ ማሰላሰል ተስኖት ቆየው።
የኤሌክትሪክ ኃይል አቅርቦት በህገወጥ መንገድ መጠቀም በኬንያ የተከለከለ በመሆኑ ሰዎች ህገወጥ ድርጊቱን ሲመለከቱ ለፖሊስ በማጋለጥ አይተባበሩም። አደገኛነቱን ብዙዎች ቢረዱትም ድርጊቱን ግን ማስቆም አልተቻለም። ከጆርጅ ጁማ መኖሪያ ቤት ጣራ ላይ የተዘረጉ በርካታ የኤሌክትሪክ እሳት ያላቸው ገመዶች አሉ።
በደጃፍ ላይ የተዘረጋ የኤሌክትሪክ ገመድ ቢኖርም እኔ ግን የኤሌክትሪክ ኃይል ለመጠቀም የታደልኩ አልነበርኩም። ታዲያ በቅርቡ የተረዳሁት ነገር ቢኖር ከቤቴ በላይ ከተዘረጋው የኤሌክትሪክ ገመድ ወደ ቤቴ የሚመጣ መስመር ብቀጥል በቀላሉ ኃይል ማግኘት እችል እንደነበር ነው። ገመዱንም ዘይት ቀብቼ ከአይን እይታ ለመሰወር በተቻለኝ፣ ስለዚህ ለምን አላደርገውም አልኩ። እስኪ በእኔ ቦታ ሆነ ነገሩን ተመልከተው።
ጆርጅ እንዳለው በአካባቢው የኤሌክትሪክ ኃይል አቅርቦት ቢኖርም ለኃይል አቅርቦቱ ለመክፈል አቅም የለውም። በሌላ ወገን የኬንያው የኤሌክትሪክ ኃይል ስራ አስኪያጅ ቤን ቹሙ
መፍትሄው በህገ ወጥ መንገድ እየተስፋፋ የሚገኘውን የኤሌክትሪክ ኃይል ማስቆም አይደለም። መፍትሄ የሚሆነው በተመጣጣኝ ዋጋ ለኪቢራ ነዋሪዎች የኤሌክትሪክ ኃይል አቅርቦት ማዳረስ ነው። በቅርቡም በወር $10 ብቻ በማስከፈል የኃይል አቅርቦቱን ነዋሪዎቹ እንዲያገኙ አድርገናል። ማንም በህገ ወጥ መንገድ የኤሌክትሪክ ኃይል እንዲጠቀም አንፈልግም። ምክንያቱም በህገ ወጥ መንገድ የኤሌክትሪክ ገመድ መቀጠል የበለጠ ወጪ ያስወጣልና። እናም አሁን ህገ ወጡን ድርጊት ለመቀነስ በመንቀሳቀስ ላይ እንገኛለን።
ስራ አስኪያጁ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በዓለም አቀፉ ባንክና በግሎባል ፓርትነርሺፕ ኦን አውትፑት ቤዝድ ኤድ GPOBA እርዳታ የኃይል አቅርቦቱን ለማዳረስ ጥረት ላይ መሆናቸውንም ጨምረው ተናግረዋል። በኪቤራ ለእያንዳንዱ መኖሪያ ቤት ለሚቀጠለው የኤሌክትሪክ መስመር ወጪውን የዓለም ባንክ ይሸፍናል። የዓለም ባንክና የኬንያ የኤሌክትሪክ ኃይል ድርጅት በየወሩ ከተተመነው $10 በላይ ነዋሪዎች ቢጠቀሙም ልዩነቱን በጋራ ይሸፍናሉ። መርሃ ግብሩ በመላው ኬንያ በእቅድ ባልተሰሩ አካባቢዎች ለሚኖሩ ሰዎችም እንዲዳረስ ስራ ተጀምሯል። የኬንያው የኃይል አቅርቦት ስራ አስኪያጅ እንዳሉት እስካሁን 60% የሚሆኑት የኪቤራ ነዋሪዎች ህጋዊ የኤሌክትሪክ ኃይል አገልግሎት አግኝተዋል። ነዋሪዎቹ ስቲማያ ቶከንስ ብለው ያደንቁታል። 1,000 ሺሊንግ ብቻ ለወር የኤሌክትሪክ አገልግሎት የሚከፍሉበትን አሰራር ነው ለስያሜው የተጠቀሙት። በተለያዩ የከተማዋ ቦታዎችም ተንቀሳቃሽ ትራንስፎርመሮች ተተክለው ማየት ትችላላችሁ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው የመስታወት አራጋውና
ሄኖክ ሰማ እግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበረው ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነጎ ጉዞ እንገናኝ። What do you
Chevy.